የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ጌታ ጸጋና ሰላም ይብዛላችሁ። እንደምን ከርማችኋል የተወደዳችሁ የፕሮግራማችን ተከታታዮች። ለዚህ ቀን ስላደረሰን ያምላካችን የእግዚአብሔር ስም የተባረከ ይሁን። እንግዲህ በዛሬው ፕሮግራማችን ውስጥም ስለአጠቃላይ የሰውነታችን ጤና ጉዳይ አብረን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፕሮግራሙ ፍጻሜ አብረናችሁ ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ክብር ሁሉ ላንተ ይሁን። አምላካችን እግዚአብሔር ሆይ ውሏችንን ጠብቀን ሳምንቱን ጠብቀን ለዚህ ቀን ስላበቃህን እናመሰግናለን። አሁንም እቺን የ30 ደቂቃ ቆይታችንን ባርክልን። ስለሁሉ እናመሰግናለን በጌታ በኢየሱስ ስም አሜን። አንደኛው የሰውነታችን ክፍል ሲታመም ሁሉም ይታወቃል። ጥሩና ጤናማ ምግብ ስንመገብ ምን ያክል ጠንካራ እንደምንሆን እናውቃለን። የአካል ብቃት እንቅስቃሴ ስናደርግ በእግሮቻችን ረጅም ርቀት ስንጓዝ የበለጠ ንቃትን ይሰጠናል። የተሻለ ጥሩ ስሜት እንዲሰማን ያደርገናል። የሰውነት እንቅስቃሴ ስናደርግ ደስ እንድንሰኝ የሚያደርጉን ንጥረ ነገሮች በሰውነታችን ውስጥ እንዲፈጠሩ ይሆናሉ። በዙሪያችን ካሉ ሰዎች ጋርም ደስ የሚል ግንኙነት ይኖረናል። ከዚህ በተቃራኒው ሲሆንም ውስጣችን የሚፈጠረው ስሜት ደስ የማይል ይሆናል። አንዳንድ ጊዜ ስለ ራሳችን የሚሰማን ስሜት ጥሩ ካልሆነ ራሳችንን እንጥላለን። በተገቢው መንገድ አንመገብም። ጥሩ እንቅስቃሴም አናደርግም። በውስጣችን በጣም ብዙ ነገሮች አሉ። ስጋችን፣ መንፈሳችን፣ ነፍሳችን፣ ስሜታችን የመሳሰሉት። አንዳንዶቻችን ስጋዊ ህመም ሊኖርብን ይሆናል። ሌሎቻችን ደግሞ ሌላ ችግር ይኖረናል። ስጋዊ ህመም ከመንፈሳዊ ችግር ጋር የሚያገናኙ ሰዎችም አሉ። ለዚያ ችግራቸው መንፈሳዊ መፍትሄ ይፈልጉለታል። ጭንቀት ምን ያክል የሰውነታችንን ጤንነት እንደሚያዛባ ብዙ ጥናቶች ያረጋግጣሉ። አዎ፣ ውስጣችን ሲጨነቅ ሰውነታችን ኬሚካሎችን ያመነጫል። እነዚህ ኬሚካሎች ደግሞ ግንፍል ግንፍል እንድንልና ወደ ግጭት እንድንሮጥ ያደርጉናል። ይህ ሁኔታ ለብዙ ጊዜ ከቀጠለ ሰውነታችን ውስጥ የተከማቸው ኬሚካል እንድንታመም ያደርገናል። ሌሎች ነገሮች ማለትም በአካባቢያችን ያሉ ነገሮችም ጤናችንን ጉዳት ላይ ሊጥሉት ይችላሉ። ለምሳሌ ሲጋራ ማጨስ፣ የተለያዩ ኬሚካሎች የምንተነፍሰው አየር ላይ መረጨት፣ በተጨማሪም የተንቀሳቃሽ ስልኮቻችን ናቸው። ስንታመም ደግሞ ምን እንዳሳመመን ማወቅ ብቻ ሳይሆን ከህመሙ ለመዳን ደግሞ መድኃኒቶችን እንወስዳለን። የምንወስደው መድኃኒትም አንዳንድ ጊዜ ሊጎዳን ይችላል። ስለዚህ ሰውነታችን የሚለንን መስማት በጣም አስፈላጊ ነው። እያንዳንዱ የሚሰማን ስሜት የሰውነታችን ጤና ላይ ትልቅ አስተዋጽኦ አለው። እያዳመጣችሁት ያላችሁት ተስፋ ለሴቶች የተሰኘውን ፕሮግራማችንን ነው። ዛሬ ምሽት አንዲት ሴት የጻፈችውን ደብዳቤ እናቀርብላችኋለን። እንዲህ ይላል። ባለፈው የገና በዓል ሰሞን እግዚአብሔር የገና በዓል መዝሙርን በአንድ ሴተኛ አዳሪዎች በሚኖሩበት መንደር አካባቢ እንድዘምረው በልቤ ሞላ። የእግዚአብሔርን እውነት በመዝሙር መግለጽ ፈለግኩ። ከዛ ለሁለት ጓደኞቼ ነገርኳቸውና ሶስት ሆነን እነዚያን ሴተኛ ዳሪ ሴቶች መጎብኘት ጀመርን። ከዛ አንድ ቀን ሴቶቹ የሚሰበሰቡበት ቦታ ሄድን። ከመሄዳችን በፊት እግዚአብሔር ቢያንስ ያንዲትን ሴት ልብ በዝማሬው እንዲነካ ጸልየን ነበር። ሴቶቹ የዘመርነውን የገና መዝሙር ወደዱት። ከነርሱ መካከል ጥቂቶቹ ከኛ ጋር አብረው መዘመር ጀመሩ። የተወሰኑ ወንዶችም መጠጥ ይዘው ተቀምጠው ይሰሙን ነበር። ከጓደኞቼ አንዷ በሹክሹክታ እንዲህ አለችኝ። ፖሊሶች መጥተዋል፣ እኛ መዝሙራችንን እንቀጥል አለችኝ። ከዚያም እዚያ የነበሩ ብዙ ወንዶች ተያዙ። ለካ ሌቦች ነበሩ። ራሳቸውን እዚያ ደብቀው ነበር። ወንዶቹ በመሄዳቸው የሴቶቹ ትኩረት ወደ እኛ ሆነ። ከእኛ ጋር መዘመር ቀጠሉ። ከዚያም ከአንደኛው ቤት ውስጥ አንዲት ሴት ብቻዋን ትዘምር ነበር። እኛም ሰማናትና ወደ እርሷ ሄድን። ስትዘምር የልብ ሐዘኗን እየገለጸች በእንባ ነበር የምትዘምረውም። እግዚአብሔር መንገድ በሌለበት ምድረ በዳ መንገድን ያዘጋጃል። ለእኛ በማይታይ መንገድ መስራት ለእርሱ ይቻለዋል። ለእኔ ባይሆንልኝ ለእርሱ ይሆንለታል። የልቤን ሮሮ በሳቅ ይመልሳል። እንባዬን ጠራርጎ በብርሃን ይሞላኛል የሚል ነበር። አብረናት ከዘመርንና ካበቃን በኋላ ይህች ሴት ወደ እኔ ጠጋ ብላ ማውራት ጀመረን። እርጉዝ ነበረች። ሴተኛ ዳሪነት የሚያሰሯት እርግዝናውን እንድታስወግደው ይፈልጋሉ። እርሷ ደግሞ ያንን ማድረግ አትፈልግም። ልጅ ወልዳ ማሳደግ ትፈልጋለች። ከዚያም ከአንድ የቤተ ክርስቲያን መሪ ጋር ተነጋገርንና እርሷ ልታርፍበት የምትችለውን ስፍራ አዘጋጀንላት። ከዚያም ልብሷን ለመውሰድ ወደ ቀድሞ ቦታ ሄድን። ብዙዎቹ ብዙ ገንዘብ ከምታገኝበት ከዚህ ስፍራ ለምን እንደምትሄድ ይጠይቋት ነበር። እኔ ግን አንድ መልስ ሰጠዋቸው። እርሷ አዲስ ሕይወት ለመጀመር መርጣለች አልኳቸው። ያ ጥሩ ምርጫ ነው አለች አንዷ ከዚያ ካሉ ሴተኛ ዳሪዎች መካከል። እኔ በልቤ እንደዚህ ብዬ ጸለይኩ። እግዚአብሔር ለዚች ሴትም መንገድን ያዘጋጃል ስል ጸለይኩ። ከሁለት ቀናት በኋላ ይህችም ሴት ጌታ ኢየሱስን እንደ ግል አዳኟ አድርጋ ተቀብላ አዲስ ሕይወት ጀመረች። እርሷም ኢየሱስ እውነተኛ ሕይወት መንገድ እንደሆነ አወቀች ይላል። ውድ እህቴ ሆይ፣ ይህች ሴት ሰው የማይወዳቸውን ሴተኛ አዳሪዎችን ለማገልገልና ለእነርሱ ለመጸለይ ከእነርሱም ጋር ለመዘመር ፈቃደኛ ሆና አገለገለቻቸው። ከሁሉ የሚበልጠው ግን በእግዚአብሔር ፊት ስለ እነርሱ መጸለይዋ ነው። ወደ እግዚአብሔር መጸለይ ምን እንደሆነ በጥቂቱ አብረን እኔ። ውድ እህቴ ሆይ፣ እግዚአብሔር ለምንድን ነው የኔን ጸሎት የሚሰማው ብለሽ ጠይቀሽ ታውቂያለሽ? እኔ ተራ ሰው ነኝ፣ ቃላቶችም የተከሸኑ አይደሉም ብለሽ ታውቂ ይሆን? ይሁን እንጂ እግዚአብሔር ጸሎታችንን ይሰማል። የሚሰማን ግን ልንሰማ የተገባን ስለሆነን አይደለም፣ የምንጸልየው በኢየሱስ ስም ስለሆነ ነው። ወደ እግዚአብሔር ሄደን በልጁ ስም ስንለምነው ይሰማናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። ኢየሱስ ነው በስሙ እንድንጸልይ ስልጣን የሰጠን። የጸሎቱ መልስ ሲመጣልን መልሰን እርሱን እናመሰግነዋለን። በዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ ይላል። አሜን ማለት ይሁን ተስማምቻለሁ ማለት ነው። የጸለይነውን ሁሉ በኢየሱስ እጅ ላይ መጣል ማለት ነው። ከዚያ የተሻለ አስተማማኝ ስፍራ አለ? يلم بمزمور بك النفان دمتوسوس كاكتران دسكس الدستلاي عند الزيلال نفسي هوي اكزيابير مباركي عاد انتو تشيم هلوي تك ادساسمون نفسي هوي اكزيابير مباركي مسكاناونم هلو اترشي هات اعتشن هلو يكريميل دويشنم هلو يميفاوز هواتشن كتفات يميادنات بمرتونا بچرنتو يميكاللش منيو تشن كبركتو يميات اقوات قول ما سانتشن اندن سريع الدسال اكزيابير يكرتاد راقينو لتبدلو هلو يفردا الليلال سلزي يمي سامان يمي مل سلن عملا كاللن اسكاون كانيقار عبران النزالي اكزيابير عملا كاتشن هوي بغيتاب يسوس سمنا مسجنا هلن انت سلم متسامان انت سألو تاتشن سلم متسامى دقمو سلم متملس بغيتاب يسوس سمنا مسجنا هلن ودنيجو انيم مملس اللالو بلبك عالن ده تناكرك ودانت سنجو سلم متسامان سلم متملس اللن بغيتاب يسوس سمنا مسجنا هلن عملا كاتشن اكزيابير هوي يهنن يتودد سلطان سلسطان بلج سم من لمنون هلو سلم متادر قلن اجي كادر قلن نامسجنا هلن بغيتاب يسوس سم آمين زاري بزي مشيت كزفترات مزعاف عند تاريك لنقرش ودالو تاريكوم سلا أبراهامنا سلا ميستو سارانو زفترات مرافاسران كاكوتر هايزت انجمرو أبراهامنا ناكورم ميستو جنا قبو يا أبراهام ميست سموا سورانو يناكور ميست يهاران لج ميلكانات هارانم يميلكاننا ييوسكا أباتنو سورام مكان نبرج لجال نبراتم تارام لجون أبراهامننا يلج لجون هارانن يهارانن لج لوتن يلجونم يا أبراهامنن ميست مراتون سورانو سدى كارسومغار ودكان عان مدر يهيدو زند ككلا داويان أوروتو ودكارانم مدو كزيام تك أمدو يلال مچم سارا من يهل بزيه ልጅ ባለማግኘቷ ምክንያት ለታዘን እንደምትችል እናስባለን ባለቤቷ አብርሃም 75 ዓመት ሲሆነው እግዚአብሔር ወደ እርሱ መጥቶ እንዲህ አለው እግዚአብሔርም አብርሃምን አለው ካገር ከዘመዶችህም ካባትህም ቤት ተለይተ እኔ ወደማሳየ ምድር ውጣ ታላቅ ህዝብ ማደርጋለሁ እባርክሃለሁ ስምህንም አከብራለሁ ለበረከትም ሁን የሚባርኩን እባርካለሁ የሚረግሙንም እረግማለሁ የምድር ነገዶችም ሁሉ ባንተ ይባረካሉ አብርሃምም እግዚአብሔር እንደነገረው ሄደ ሎጥም ከርሱ ጋር ሄደ አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር ይላል እግዚአብሔር ለአብርሃም ምን ይያለው ነው ያስብላል ምክንያቱም ሳራ ለመውለድ አትችልም ራሱም አብርሃምም 75 ዓመት ሆኖታል ካጎቱ ልጅ ከሎጥ ጋር ሲጓሳለ እንደገና እግዚአብሔር ተናገረው እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው እርሱም ለተገለጠለት ለእግዚአብሔር በዛ ስፍራ መሰውያን ሰራ ይላል እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘር እሰጣለሁ አለው ይላል አሁንም አብርሃም አንድ ልጅ እንኳ የለውም ስለ ሳራም የምናነበው ሌላ ነገር አለ ከቁጥር 10 ጀምሮ በምድርም ራብ ሆነ አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብጽ ወረደ። በመድር ራብ ጸንቶ ነበርና ወደ ግብጽም ለመግባት በቀረበ ጊዜ ሚስቱ ሶራን እንዲያላት አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብጽ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ ባንቺ ምክንያት መልካም ይሆንልኝ ዘንድ ስላንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃምም ወደ ግብጽ በገባ ጊዜ የግብጽ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለርሷ መልካም አደረገለት። ለርሱ በጎችም በሬዎችም አህዮችም ወንዶችና ሴቶች ባሪያዎችንም ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረክብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልክ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ ነኋት፣ ይዘሃት ሂድ። ፈርዖንም ሰዎቹን ስለ እርሱ አዘዘ። እርሱም ሚስቱን ከብቶቹንም ሁሉ ሸኟቸው ይላል። እንግዲህ ግብጽ በደረሱ ጊዜ ብዙዎች ስለ ሳራ ቁንጅና ነበር የሚያወሩት። ለንጉሱም ሚስት ትሆን ዘንድ ወደዱ። ስለ ሳራ ቁንጅና ስናስብ በጣም እንገረማለን። በዚህ ዕድሜዋ ለንጉስ ልትታጭ የሚያስችላት ውበት ነበራት። ነገር ግን ነቀፌታ ነበረባት፣ ልጅ አልነበራትም። ወዲያው አብርሃምና ሎጥ ከተለያዩ በኋላ እግዚአብሔር ለአብርሃም እንዲህ አለው። ዘፍጥረት ምዕራፍ 13 ቁጥር 14 ላይ እንዲህ ይላል፣ ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ላንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ለአንተ እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ አድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያን ሠራ ይላል። ምንም እንኳ እግዚአብሔር ለዘር የሚሆን ተስፋ ለአብርሃም ቢሰጠውም አሁንም ሳራ ግን አንድ ልጅ አልወለደችለትም። ከጥቂት ዓመታት ቆይታ በኋላ እግዚአብሔር እንደገና ለአብርሃም ተናገረው። ዘፍጥረት ምዕራፍ 15 ቁጥር 1 ጀምሮ። ከዚህ ነገርም በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህም ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው፣ ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። እዚህ ጋ ነው እንግዲህ አብርሃም የመጀመሪያውን ልጅ የለኝም የሚለውን ጥያቄውን ለእግዚአብሔር ያቀረበው። እግዚአብሔር ይህንን ካለው በኋላ ሌሎች 13 ዓመታት አለፉ። ሳራ አሁንም አልወለደችም። አንድ ቀን ግን እግዚአብሔር ለየት ያለ ጉብኝት በአብርሃም ቤት አደረገ። እንዲህም አለው ዘፍጥረት ምዕራፍ 17 ከቁጥር 1 ጀምሮ። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና። እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ ላንተና ካንተ በኋላ ለዘር አምላክ እሁን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሁንልህ ዘንድ ላንተና ካንተ በኋላ ለዘር ሰጣለሁ አምላክም እሆናቸዋለሁ ይላል። ከዚያም እግዚአብሔር ያብርሃምንም የሳራንም ስም ቀየረ። እግዚአብሔርም አብርሃምን አለው የሚስትህን የሶራን ስም ሶራ ብለህ አትጥራ ስሟ ሳራ ይሆናል እንጂ እባርካታለሁ ደግሞም ከርሷ ልጅ ሰጣለሁ እባርካትም አለው የሐዛብም እናት ትሆናለች የሐዛብም ነገስታት ከርሷ ይወጣሉ ይላል። እንግዲህ ከዚህ በኋላ ዘፍጥረት ምዕራፍ 17 ከቁጥር 17 ላይ ጀምሮ ሳቅ ተጀመረ። በዚህ ጊዜ ሳራ 90 ዓመት ሆኗታል። እንዴት ነው ልጅ የምትወልደው? ነገር ግን እግዚአብሔር አሁንም መለሰ። እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች ስሙንም ይስሐቅ ብለህ ትጠራዋለህ ከርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከርሱ ጋር አቆማለሁ ይላል። ታሪኩ አሁንም በምዕራፍ 18 ላይ ቀጠለ። አብርሃም ወደ ሰፈሩ የመጡትን እንግዶች ካስተናገዳቸው በኋላ እንዲህ አሉት። እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወዳንተ በእውነት እመለሳለሁ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች። ካረጀው በኋላ በሆኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው ካረጀው በኋላ በሆኑ እወልዳለሁን ስትል ሳራ ለምን ሳቀች? በሆኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወዳንተ መለሳለሁ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት ይላል። በርግጥ ከእግዚአብሔር የምንደብቀው ነገር አለን? ስሜታችንን ውስጣችንን በሙሉ ያውቃል። ምን እንደምናስብ ሁሉ ያውቃል ደግሞም ይረዳናል። ታዲያ ካንድ አመት በኋላ እንዲሆነ በዘፍጥረት ምዕራፍ 21 ከቁጥር 1 ጀምሮ እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በርጅና ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ የመቶ ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በርጅናው ልጅን ወልጄለታለሁና አለች ይላል። ከነዚህ ሁሉ ዓመታት በኋላ ሳራ ለአብርሃም ልጅን ወለደችለት። ሳራ መጀመሪያ ላይ ያለማመን ሳቅ ሳቀች። አሁን ደግሞ እውነተኛ ሳቅን ሳቀች። እርሷ ብቻ ሳትሆን ራሱ አብርሃምም ያለማመንን ሳቅ ስቆ ነበር፣ ምክንያቱም በስጋ ሲያስቡት የማይቻል ነበርና። እውነተኛ የሆነው እግዚአብሔር ሲገለጥና ሲያደርግላቸው ግን ንጹህና እውነተኛ ሳቅ ሳቁ። እህቴ ሆይ ምን አይነት ከአቅም በላይ የሆነ ችግር ውስጥ ይሆን ያለሹ? ይህስ የሚሆን አይደለም የምትዩ ምን ይሆን? ሳራ በሳቀች ጊዜ የእግዚአብሔር መልአክ ያለውን አስተውለሻል? በእውኑ ለእግዚአብሔር የሚሳነው ነገር አለን ነበር ያለው። መልሱም ምንም የለም። ይህ ሰማይና ምድርን የፈጠረ ዓለምን በእጆቹ ያጸና ሁሉን በፍቅር የሚያስተዳድር አምላክ የሚሳነው ነገር የለም። ምንም እንኳ ያለሽበት ሁኔታ ላንቺ ፍጹም የማይቻል መስሎ ቢሰማሽም አንድ ቀላል ነገር አድርጊ። ይህንን ችግርሽን ይዘሽ ወደ እግዚአብሔር ነይ፣ ለእርሱ ስጪውና በእርሱ እመኚ። እርሱ መፍትሄ ሊሰጠው እንደሚችል እመኚ። የተሻለውን መንገድ እርሱ ያውቃል። ልክ እንደ አብርሃም ከጠበቅሹ ጊዜ በላይ ቢወስድም ወይም እንዳሰብሹ ባያደርግም በእግዚአብሔር እመኚ፣ እርሱ እንደ ቃል ኪዳኑ ያደርጋልና። እግዚአብሔር ለኛ የሰጠን የተስፋ ቃል ምንድነው? በሮሜ ምዕራፍ 4 ቁጥር 22 ላይ ያለውን አዳምጪ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ይላል። በአብርሃም ምክንያት እኛም ብናምን ጽድቅ ይሆንልናል። ያም በልጁ በኢየሱስ ክርስቶስ በኩል በሞቱና በትንሣኤው ሆኖልናል። ሮሜ ምዕራፍ 5 ከቁጥር 1 እስከ 2 ላይ እንዲህ ይላል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን ይላል። አየሽ፣ ይህ እጅግ ደስ የሚያሰኝና የሚያስቀን ነው። ይህንን ግን የምንጨብጠው በእግዚአብሔር ስናምን ነው። እርሱ ሐዘንን ወደ ደስታ መቀየር ይችላል፣ ምሬትን በሳቅ መለወጥም ይቻለዋል። እስኪ አሁን ከኔ ጋር አብረን እንጸልይ። ሁሉን ቻይ የሆንክ እግዚአብሔር አባታችን ሆይ በልጅህ በኩል ስለሰጠህን ዘላለማዊ ኪዳን እናመሰግናለን። ያንተ ክብር ተካፋዮች ልታደርገን ስለወደድክ እጅግ አድርገን እናመሰግናለን። ስለ አብርሃምና ስለ ሳራ ስለመጣው ስለ ልጃቸው ይስሐቅ ይህን ታሪክ ለኛ ትምህርት ስለሰጠህን እናመሰግናለን። ከአቅማችን በላይ ነው በምንለው ሁኔታዎቻችን ላይ አንተ ሳቀን እንድታደርግ በጌታ በኢየሱስ ስም እጸልያለሁ። ውድ እህቴንም እባክህ እርዳት በአንተ መታመን እንድትችልና ሁኔታዋን ሁሉ በፊትህ መተው እንድትችል እርዳት። በአንተ ውስጥ በመታመን ካንተ የምታገኘውን ሳቅና ደስታ ማጣጣም እንድትችልም እባክህ እምነትን ጨምርላት። በጌታ በኢየሱስ ስም አሜን። እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖራችሁ በአድራሻችን ጻፉልን። እኛም ጠቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብስቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ ቆየሁት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስተዋውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች ሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም ደሩ። I'm